ፕሮፌሰር ዮናስ በእንግሊዘኛው አጠራር ፓርኪንሰንስ በመባል የሚታወቀውን የህመም አይነት የተመለከቱ ጥያቄዎች ይዘን ነው ብቅ ያልነው። በቅድሚያ የዚህን በዓለም ዙሪያ አያሌ ሚሊዮኖችን የሚያጠቃ የህመም አይነት ምንነት በቅጡ በመረዳት ብንጀምር፣ ለመሆኑ ፓርኪንሰንስ ምንድን ነው?
ፓርኪንሰን አንድ እንግሊዛዊ ሐኪም የእሳቸው ስም ነው። ፓርኪንሰን ለምን በእሳቸው ስም ተሰየመ የሚለው ጥያቄ ከተነሳ እኚህ ግለሰብ መሳመት ወደዚህ ገዳማ ብዙ ጊዜው ነው ከስራ ወደ ቤት ሲሄዱ፣ በተለይም የእንግሊዝ ድልድይ የታወቀ ለንደን ብሪጅ የሚባለው ያንን በሚያቋርጡበት ጊዜ አንዳንድ እድሜያቸው ገፋ ያሉ ሰዎች ሲንቀሳቀሱ ቀስ ብለው የሚሄዱ እጃቸውም እንደ መንቀጥቀጥ ይላል እና ትንሽ ትንሽ እርምጃ ነው የሚወስዱት፣ ከወገባቸውም ጎበጥ ብለው ነው የሚሄዱት። እና እነዚህን ሶስቱን ነገሮች ካስተዋሉ በኋላ ቢሮአቸው ሲገቡ ያዩትን ነገር ጫር ጫር ያደርጋሉ እና እድሜው የገፋ ሰው ላይ እጁ ሲንቀጠቀጥ ወይም እጇ ሲንቀጠቀጥ ወገቡ ጎበጥ ብሎ ሲሄድ መሬት መሬት እያዩ ትንሽ ትንሽ እርምጃ ነው የሚወስዱት። በፊት እንደ ልብ እየተራመደ የሚሄድ ሰው ከመኝታ ቤት ወደ ሳሎን ለመሄድ ብዙ ጊዜ ሊፈጅባቸው ይችላል። ይህንን በእንግሊዘኛ ቋንቋ ብራዲጋይኒዚያ ሪጂዲቲ ኤንድ ስቱፕድ ፖስቸር ብለው ጠሩት። ይህንን ጽፈው አቀረቡ። ከዛ በኋላ ለእሳቸው ክብር ለመስጠት በሽታው በእሳቸው ስም ተሰየመ፣ ፓርኪንሰን ዲዚዝ ትራያድ። ሶስቱ ምልክቶች የምንላቸው ግለሰቡ ፓርኪንሰን በሽታ ያዘው ይባላል። ለምሳሌ ያክል አሁን በሽተኛ ሳይ ይሄ በሽታ ያለባቸው ምንድነው ማድረገው? እጃቸውን ጠረጴዛ ላይ እንዲያደርጉ አረጋለሁ ወይም እግራቸው ላይ እንዲያስቀምጡ ታረጋለሁ። ከዛ ጠረጴዛ ላይ የተቀመጠው ጣት ራሱ በራሱ ይንቀሳቀሳል ወይም እጁ ይንቀጠቀጣል። አንዳንድ ጊዜ እንዲሁ ብዙ ሰው ቡና ከጠጣ ወይም ደግሞ የሞላ ማሮ አረቄ ብዙ የሚጠጣ ሰው ጠዋት ሲነሳ እጁ ሊንቀጠቀጥ ይችላል። እሱ ሌላ ጉዳይ። ይሄ የምለው ሬስቲንግ ትሬመር የምለው በእንግሊዝኛ ግለሰቡን ግለሰቧ እጃቸውን ጠረጴዛ ላይ ወይም እግራቸው ላይ እንዲያስቀምጡ አድርገን ጣቱ ወይም ጣቷ ሲንቀጠቀጥ ካየት ክብደት እንሰጠዋለን።
ፕሮፌሰር ዮናስ፣ ለመሆኑ ለዚህ ህመም የሚያዋጡ በኋለኛው እድሜ የሚከሰትም ቢሆን በዋነኛ መንስኤነት የሚፈረጁት ምን ይሆኑ?
ዋነኛው መንስኤ እነዚህ ግለሰቦች ህይወታቸው ሲያል አንጎልን ከፍቶ በማየት የትኛው ቦታ ነው የተጎዳው የሚለው ነገር ተጠንቶ በእንግሊዝኛ ኒውሮፓቶሎጂ የሚባለው ነገር ተደርጎ ነው የታወቀው። እና እንደዚህ ሲደረግ አንጎሉ ውስጥ አንድ አምስት የተለያዩ ኬሚካሎች አሉ በጣም ጠቃሚ የሆኑ። ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት ሀሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው አንጎል ውስጥ ያለ። ይሄ ንጥረ ነገር የሴል ቦዲ የሚባሉት ነርቭ ሴሎቹ አንጎል ታችኛው ክፍል ነው ያሉት የማጅራታችን አካባቢ፣ ከዛ የነሱና ረዣዥም ቅርንጫፎች አላቸው እና ይሄ ከሴል ቦዲ ማለትም ከዛ ወላይ የሚሄዱ የነርቭ መስመሮች አሉ። ልክ የሴል ቦዲ የሚባለው እንደ አዲስ አበባ ይሆንና መስመሩ እስከ አሰብ ሊሄድ ይችላል ወይም እስከ ጅቡቲ ይሄዳል እንደማለት ነው። መነሻው የአንጎሉ የኋለኛ ታችኛው ክፍል በተለይም ሚድ ብሬን የሚባለው የአንጎል ክፍል ውስጥ ያሉት ሴሎች በተለይም አንጎሉን ከፍተህ በምናይበት ጊዜ እነዛ የነርቭ ሴሎች ጥቁር ናቸው። ሱብስታንሲያ ኒግራ ኒግራ ጥቁር ማለት ነው በስፓንኛ። እነዛ ሴሎች እየሞቱ ይሄዳል። እነዛ ሴሎች እየሞቱ ሲሄዱ የሰውነትን ሪትም ማለትም እንቅስቃሴ የእግር እንቅስቃሴ አሁን እግራ እግራው ወደ ቀኝ እያራመዱ መሄድ፣ እጅ ደግሞ በእጅ ለምሳሌ አውራ ጣቱ ከአመልካች ጣት ጋር እያገናኘ ለመሄድ፣ እንደዚህ አይነት ኦልተርኔት ሞሽን ሬት ኤኤምአር የሚባለው አለ እና ይሄ ኦልተርኔት ሞሽን ሬት የሚባለውን የሚቆጣጠረው የአንጎል ክፍል ቤዛል ጋንግ ላይ ይባላል። እዛ ውስጥ ይሄ የዶፓሚን ቅመም በሚያንስበት ጊዜ እጃቸው ይንቀጠቀጣል፣ ቀስ እያለ ከወገባቸው ጎበጥ ብሎ ይሄዳል። በአጭሩ ዶፓሚን የሚባለው ንጥረ ነገር ከፍተኛ እጥረት ይፈጠራል። ዶፓሚንን የሚፈጥሩት የሚሰሩት የነርቭ ሴሎች እነሱ ሲሞቱ ነው ይሄ ፓርኪንሰን ዲዚዝ። በተለይም ደግሞ ሰብስታንሲያ ኒግራ ኮምፓክት አይባልም ለቾኮላት የተለያየ ስም አላቸው ብቻ እነዛ ሲሞቱ እነዚህ ቅመሞች ያ ነው የፓርኪንሰን በሽታ የሚያስከትለው። በዛ የተነሳ
ፕሮፌሰር ዊናስ ቀደም ብለው የገለጿቸው በጣም አይነተኛ የሚባሉ ሶስቱ ባንድነት የሚታዩ ምልክቶች በአንድ ህመምተኛ ላይ ቢያዩት ክብደት ሰጥታችሁ ፓርኪንሰንስ ሊሆን ይችል ይሆን ወደሚለው ድምዳሜ ለሚያቀርቧቸው አስረድተዋል። በጠቅላላው ግን እነኚህ የነርቭ ችግሮች ከመሆናቸው አንፃር ከሌሎች የነርቭ ህመሞች በምን ይለያሉ? ህመምተኞችን ስታዩ እነኚህ ምልክቶች በሌላ ህመም ከመታያቸው ምንድን ነው መለያ አድርጋችሁ የምትጠቀሙት?
ዋናው እነዛ ሶስቱ ትራያድ ሞተር ትራያድ ናቸው።
ሶስቱ ምልክቶች ባንድ ላይ መታየታቸው
ሶስቱ ባንድ ላይ በተለይ ሬስቲንግ ትሬመር ዋና ምናው እጃቸውን ጠረጴዛ ላይ እንዲያስቀምጡ እናደርጋለን። ከዛ በኋላ እጁ ጠረጴዛ ላይ ሆነ ጠረጴዛውም ደግፎት ግለሰቡ እጁ ወይም እጇ ከተንቀጠቀጠ ጣቶቿ ከተንቀጠቀጡ ልክ እንደው ላይ ወደ ታች ላይ ወደ ታች ካሉ ያ በጣም ትልቅ ምልክት ነው። ለምንድን ነው ጠረጴዛ ላይ እጃችሁን አድርገው የምንለው? በግራቪቲ የተነሳ አንዳንድ ሰው እጁ እንጣቱ ሊንቀጠቀጥ ይችላል። ፖስቸራል ትሬመር እነሱ ሌላ ጉዳይ። ሬስቲንግ ትሬመር የግለሰቡ እጅ ጠረጴዛ ላይ ሆኖ ግራቪቲን አውጥተ ነው ጠረጴዛ ላይ ሆኖ ከተንቀጠቀጠ ይሄ ሬስቲንግ ትሬመር ትልቅ ምልክት ነው። ሌላ ወይ አንዳንድ ጊዜ የግለሰቡን እጅ አንስተን ስንመረምር ሪጂዲቲ የግለሰቡ ሰውነት እንደ ብረት ሪጂድ ይሆናል። ሌላ ደግሞ ቀስ ብሎ እንቀሳቀሳል። እነዚህን አይሰን አንዳንድ ጊዜ ለአእምሮ በሽታ የሚሰጡ መድኃኒቶች እንደ ፓርኪንሰን አይነት ምልክት ስለሚሰጡ ፓርኪንሰኒዝም የሚባል ስም የፓርኪንሰን አይነት ምልክት ያላቸው በሽታዎች የምንላቸው። ባጭሩ በሽታው የሰውነት እንቅስቃሴ ጋር በተያያዘ መልክ የሚመጡ ችግሮችን በማየት ነው የምንለየው።
ምናልባት ይህን በሁለት መንገድ ቢያስረዱን፣ አንድም በሕክምና ይረዳሉ ወይ ምን አይነት እርዳታዎች እነኛ ጠቃሚ ውጤት ያስገኛሉ? ሁለተኛ በቤት ውስጥ እንክብካቤ የሚፈልግ ህሙማን በቤት ውስጥ የህመሙን ጠባይ ከመረዳት ቤተሰብ አባላት በግል እስከሚያደርጉት ጥረት ድረስ የብዙዎችን እገዛ የሚጠይቅ የህመም አይነት እንደመሆኑ በቤት ውስጥ ምን አይነት እንክብካቤዎች ሊደረጉና ሊረዱ ይችላሉ?
መድኃኒትን በሚመለከት እጥረቱ ዶፓሚን የሚባለው ስለሆነ ዶፓሚንን መተካት ነው ማለት። አንድ እጥረት ችግር ካመጣ፣ አንድ ንጥረ ነገር ችግር ካመጣ ያንን ንጥረ ነገር መተካት ነው። ጥሩነቱ ሌቮዶፓሚን የሚባል መድኃኒት አለ። ዶፓሚንን ንጥረ ነገር ለጎደለው ሰው በእንግሊዘኛ ሌቮዶፓ የሚባለውን መድኃኒት እንሰጣለን። እሱንም ቢሆን በልክ ነው። ከመጠን በላይ ያ መድኃኒት ከተሰጠ ሌላ ችግር ያመጣል። ሌላው ደግሞ ስፖርት ነው። በጣም በሚገርም ሁኔታ የፓርኪንሰን በሽታ ያላቸው ሰዎች የቻሉትን ያክል እንኳን ከተንቀሳቀሱ፣ በተለይ ገና ሲጀምራቸው በሽታውን ካወቁ በኋላ በተቻለ መጠን የእግር እንቅስቃሴ፣ የስፖርት እንቅስቃሴ ማድረግ፣ የስፖርት አሰልጣኝ ካለ የስፖርት አሰልጣኝ ጋር መስራት፣ በሳምንት 4-5 ቀን ወይም በየቀኑ ግማሽ ሰዓት መንቀሳቀስ፣ እንደዚህ አይነት ማድረግ ፓርኪንሰን በሽታው ቶሎ እንዳይባባስ ያደርጋል። ወንበር ላይ ቁጭ ብሎ ከዋለ አንድ ግለሰብ ፓርኪንሰን በሽታ ያለበት እየባሰ ነው የሚያደርግ። ስለዚህ ንጥረ ነገሩን መሰካት፣ ዶፓሚን መሰካት፣ በሌቨዶፓ ደግሞ የሰውነት እንቅስቃሴ፣ ሁለቱ ናቸው ዋናው።
ክቡራትና ክቡራን አድማጭ ተመልካቾቻችን ፓርኪንሰንስ የተባለውን ህመም አስመልክቶ ለምሽቱ ሐኪሙን ይጠይቁ ያሰናዳ ነው ቅንብር እዚህ ላይ ያበቃ። ይሁን እንጂ ሰዎች በሽታውን አስመልክቶ ያሏቸው አንዳንድ የተዛቡ ግንዛቤዎች በህመሙ ሳቢያ የሚፈጠረውን የማህበራዊ ህይወት ወይም የአኗኗር ዘይቤ ቀውስና የፓርኪንሰንስ ህመምን ተከትሎ የሚከሰት የአእምሮ ህመም እንዲሁም በህክምና ዘርፍ የተዘገቡ ምርታዎችና ተስፋዎችን ጨምሮ በተከታዩ ዝግጅታችን ይዘን እንመለሳለን። ለአሁኑ ግን የአንጎልና የነርቭ ሐኪሙን እንግዳችንን ፕሮፌሰር እንዳለ ገዳን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።